የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ያን የተለመደው ኔዞትር ያክብሮት ሰላምታችንን ያስቀደም የዛሬ መስከረም 25 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኦክቶበር 6 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭት ስንመለስ ደግሞ በቅድሚያ ከኢትዮጵያ አንድነት ሬዲዮ እየተስጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም አጥር ያለው ውይይት ይኖረናል። ከዚያም ቀሪውን ጊዜ የመደብነው ለጥያቄና መልስ ነው። የዕለቱን እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ለታሪክ ማህደር እንደምን ሰነበታችሁ ማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ አባ ገስጥ ራስ አበበ አረጋይ ማበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 13 ትንሣኤ በሚል አርዕስት ስር የቀረበ ጽሑፍ ይዘንላችሁ ቀርበናል። በጽሑፉ ውስጥ የምንጠቅሳቸው የዓመት ወይ የዘመን አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውንም በዚሁ አጋጣሚ ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ማበራ ጀምበሬ ዶክተር ምዕራፍ 13 ትንሣኤ። በ1932 ዓመተ ምህረት ሁለተኛው መንፈቅ የእርቅ ድርድሩ በመፍረሱ የበገነው በአፍሪካ የጣሊያ ቅኝ ግዛት ጉዳይ ምክትል ሚኒስትር የሆነው የሙሶሎኒ አማች ጀነራል ቴራዚ ተሶማሊያና ሊቢያ የጦር ሰራዊት በማምጣት በሀገር ውስጥ ታለው የባንዳ ወታደር ጋር አቀላቅሎ በማዝመት ራስ አበበን ተነሰራዊታቸው እንዲደመሰሱ ለጦር አዝባቾች የመጨረሻ ትእዛዝ ሰጠ። ተበጌ ምድር ተኮጃም ተጅማና ተወለጋ የመጣውን ጦር በደብረ ብርሃን አቅጣጫ፣ ተሸዋ ተወሎ ተትግሬ የመጣውን ጦር ደግሞ በአንኮበር በኩል እንዲሰፍር፣ እንደዚሁም የሶማሊያና የሊቢያ ወታደሮች ታቹን እንዲከቡ ተደርጎ በጀነራል ጋዜራና በኮሎኔል ሎሬዚኒ አዝማችነት ራስ አበበ አረጋይ ወደሚገኙበት ወደ ቡልጋ የጠላት ጦር ዘመተ። ራስ አበበ አረጋይ አብረዋቸው ታሉት አርበኞች ጋር ተተመካከሩ በኋላ ተደጋው ወደ ቆላው ወርደው ግን የተባለውን ተራራ ይዘው ተጠባበቁ። በዚህን ጊዜ የጠላት ጦር 200,000 ሲሆን የአርበኞች ብዛት 4,000 አይበልጥም ነበር። ብዙ አውሮፕላኖች እጃችሁን ለጣሊያን ስጡ የሚል ወረቀት በመፈራረቅ ሲበትኑ አረፈዱ። እኩለ ቀን ላይ ደግሞ እኩሌቶቹ ቦምብ እንደ ዝናብ ተወረዱ በኋላ እግረኛው የጠላት ጦር በአራቱም ማዕዘን ወጥቶ ብርቱ የጨበጣ ውጊያ ተደረገ። ምሽቱ ላይ አርበኞቹ በሐረር በኩል የመጣው የሶማሊያ ጦር በተሰለፈበት በኩል ታላቅ ፉከራ በማሰማትና የጥይት ማዕበል በማዝነብ የጠላትን ሰፈር አስደንግጠው በመበታተን አልፈው የአፋር ቋንቋ በሚያውቁት አርበኛ በቀኝ አዝማች ለማ መሪነት የአዋሽን ወንዝ በመከተል ሌሊቱን ተጉዘው 7 ኪሎ ከሚባለው ጣቢያ ትይዩ ከሚገኘው ጫካ ውስጥ ሰፈሩ። ተዛም ተጥቂት ቀናት ተሳለፉ በኋላ ወደ አንኮበር ቢመለሱ የፋሽስት ጦር ድል በመመታቱ ተስፋ ቆርጦ ወደ መጣበት መመለሱን ተረዱ። የእንግሊዞች ጦር በበርበራና በሞቃዲሾ በኩል መምጣቱን ሲሰማ የተረፈውን ጦር ይዞ አዝማሹ ወደ እነዚሁ ግዛቶች አመራ። ቢሆንም ጠላት አልፎ አልፎ በልዩ ልዩ ስፍራ መተናኮሉ ባይቀርም አርበኞቹ አልተበገሩለትም። በማስከተልም አሳግርት ውስጥ እግረኛው የጣሊያን ጦር ውጊያ ከፈተ። በ22 አውሮፕላኖች እየተረዳ ለሀገራቸውና ለሰንደቅ ዓላማቸው ክብር የሚዋጉት አርበኞች በእርቅ ድርድሩ ወቅት የፎይታ ጊዜ አግኝተው ስለነበረ ባረፈ ጉልበት በተጠናከረ ኃይልና በተባ ስልት ነበር ፍልሚያውን የተቋቋሙት። የጣሊያን ወታደሮች እየተርበሰመሱ ሲመጡ በቆራጥነት ተጋፈጧቸው። ቁርጠኝነት የተፈተነበት ውጊያ ተደረገ። በውጊያው ፍጻሜ ላይ ምን አባቱ ጥልያን ናሲም ምን አባቱ ቢደነድን ባቱ ቢሰፋ ደረቱ እንጨርሰዋለን በጋዛ ጥይቱ ይቼ ሮማ ባልቴት ቀፍቅፋ ቀፍቅፋ የማይረቡ ሆኑ ኩኩሉ የሚል ጠፋ በማለት አርበኞቹ አቅራሩ። በነሐሴ ወር 1932 ዓ.ም የጠላት ጦር በጠቋሚ ተከታትሎ አርበኞቹ ከሰም ወንዝ ባሻገር ጉጂ ክዳኔ ምህረት አጠገብ ሰፍረው ሳለ ሌላ ውጊያ ገጠማቸው። አሁንም አርበኞቹ በቆራጥነት ተዋጉ። በውጊያውም ላይ የሞተውን አርበኛ መትረጊስ አንስተው አባ ገስጥ ራሳቸው መትረጊስ ተኳሽ ሆነው ተዋጉ። ሁለት የጠላት አውሮፕላኖች በአርበኞቹ ላይ ሁለት በርሜል መርዝ ጣሉ። መርዙ በብዙዎቹ ላይ የሞትና የመቃጠል አደጋ አደረሰ። በመጨረሻም ድሉ የአርበኞቹ ሲሆን በርካታ ባንዶች አባ ገስጥ ፊት እየቀረቡ ይቅርታ በመጠየቅ እጃቸውን ሰጡ። ሌሎቹ ደግሞ ወደ ሸኖ ፈረጠጡ። የአባ ገስጥ ሰራዊት ተሞትና ተምርኮ የተረፈውን የጣሊያንን ጦር እስተ ሸኖ አሳደደው። በመከታተል ተሸኖም አስወጥቶ እስተ ደብረ ብርሃን ምሽግ አባረረው። ራስ አበበ አረጋይ በልዩ ልዩ ስፍራ እየተዘዋወሩ እንደ አንድ ወታደር መትረጊሳቸውን ጠምደው ጠላትን መድረሻ በማሳጣት ሲዋጉ ለወራት እንደቆዩ ግርማዊ ቀዳማዊ ኃይለ ሥላሴ የእንግሊዝን ጦር ይዘው ወደ ኢትዮጵያ መሬት የመግባታቸው መልካም ዜና በጥር ወር 1933 ዓ ም ተሰማ። አዛዥ ከበደ ተሰማ ስለ ንጉሠ ነገሥቱ መምጣት የጻፉላቸውም ደብዳቤ በመድረሱ የወሬው እርግጠኝነት ተረጋገጠ። በተለይ የንጉሠ ነገሥቱ ቀዳሚ መልእክተኛ የአዛዥ ከበደ ተሰማ ደብዳቤ በደረሰበት ዕለት አርበኛ ሁሉ በደስታ ስሜት ተዋጠ። ለደስታውም መግለጫ ጠመንጃውንና መትረጊሱን በየአቅጣጫው ሲተኩስ ዋለ። ከዛ በኋላ ጠላት ሳያመልጥ ተነመሳሪያው ለመማረክ አርበኞች ወደ ጠላት ምሽጎች በመሄድ አደጋ ጣሉ። የንጉሠ ነገሥቱ የእንግሊዝን ጦር ይዘው መምጣት ወሬ እየገነነ በመነገሩ በጎጃምና በጎንደር ያሉት የአርበኞች መሪዎች ስለዚሁ ለራስ አበበ አረጋይ ይጽፉ ነበር። ተውስት አርበኞችም ዘንድ የሚላከው ደብዳቤ ይህንኑ የሚያበስር ስለነበር ደስታው የጨመረ፣ የአርበኞች ብዛት እየተበራከተ፣ ወደ ባንዳነት የገባውም ተጠላት እየከዳ ተነ መሳሪያው ከአርበኞች ጋር እየተቀላቀለ በመሄዱ የአርበኞች ጎራ በይበልጥ ተጠናከረ። የጣሊያኖች ድል እየጨለመ ኢትዮጵያውያን እየተቃና ሄደ። ስሉስ ታጥቂዎች ወደ ተጠቂዎች፣ ተብሪተኞች ወደ የዋህን ፊቷን አዞረች። ጦርነቱ ግን አላበቃም። አርበኞች ተቆላው ወደ ደጋው በመዘዋወር ላይ ሳሉ ሳይታሰብ የጠላት ጦር መጋቢት 2 ቀን 1933 ዓ ም ተሰፈሩበት ከሰም አፋፍ ስቻት የተባለው ስፍራ ድረስ መጥቶ ሊነጋጋ ሲል ውጊያ ጀመረ። አርበኞቹ የነበሩት ተታች ስለነበር ለመከላከል ስፍራው የማይመች ቢሆንም አርበኞቹ እየፈከሩ ተአፋፍ በሚወርደው የጠላት ጦር ላይ ያስፈነጠሩት ጥይት የፋሽስትን ጦር እንደ ጎርፍ እየተጅመለመለ ተአፋፍ እንዲወርድ አደረገው። በዛኑ ዕለት የምንዣር አቅጣጫ የመጣው የአርበኞች ሰራዊት በዶፋ ሚካኤል በኩል ባለው በር ጠላትን ውጊያ ገጥሞ እንደ ወይራ ቅጠል አርግፎና ፈጅቶ ድል አድርጎ ወደ መጣበት መለሰው። ተዚህ ብርቱ ውጊያ በኋላ ራስ አበበ በሸንኮራ በኩል አድርገው ጨፋ ዶንሳ ወደ ተባለው ምሽግ ደርሰው ሰፈር አድርገው ሳለ የእንግሊዝ የጦር አዝማች የሆነ አንድ ኮሎኔል ተራስ አበበ አረጋይ ፊት በመቅረብ ስለ ጀግንነታቸውና ክብራቸው ከፍ ያለ ሰላምታ ታቀረበላቸውና ስለ አርበኞቹም ጀግንነት ያለውን አድናቆት ተገለጸላቸው። በኋላ በብዛት ይዞት የመጣውን የኢትዮጵያ ሰንደቅ ዓላማ አስረክቧቸው ወደ መጣበት ተመለሰ። አርበኞቹ ጉዟቸውን ቀጥለው ሰንዳፋ ወረዳ ግዛት ሲደርሱ የከተማው ነዋሪና ባላገሩ በእልልታና በሆታ በደስታ ሲቀበላቸው የጣሊያ ባንዲራ ተሰቅሎ ሳይወርድ በመታየቱ ራስ አበበ አረጋይ በዛው አጠገብ የነበረው የጣሊያን ሹም ተይዞ ቀርቦ ራሱ አውርዶ እንዲቀድና እንዲቀጣም አደረጉ። የኢትዮጵያ ሰንደቅ ዓላማ በወታደራዊ ሥነ ሥርዓት የአርበኞች ከፍተኛ መሪዎች በተሰለፉበት ሰቅለው ጥንታዊ ቦታውን ይዞ እንዲውለበለብም ተደረገ። በሚያዚያ 8 ቀን 1933 ዓ.ም ደጃዝማች መኮንን እንዳልካቸው ተግርማዊ ቀዳማዊ ኃይለ ሥላሴ ተልከው ሰንዳፋ ድረስ መጥተው ተራሳ በባረጋይና አብራዋቸው ታሉት ተላላቅ ያርበኞች መሪዎች ጋር ተገናኝተው የድሉ በዓል በሚያዚያ 27 ቀን 1933 ዓ.ም በአዲስ አበባ ከተማ ስለሚከበረበት ሁኔታ ተነጋግረው ተመለሱ። በሚያዚያ 12 ቀን 1933 ዓ.ም የትንሣኤ ዕለት የራስ አበበ ሰራዊት የደብረ ብርሃንን ከተማ ይዞ የኢትዮጵያ ሰንደቅ ዓላማ እንዲውለበለብ ተደረገ። የጣሊያን ብርቱ ምሽግ የነበረውን የደብረ ብርሃንን ከተማ ከአምስት ዓመት ብርቱ ትግል በኋላ ራስ አበበ አረጋይ አስለቀቀው የድል አዋጅ አስነገሩበት። ኢትዮጵያን የነጻነት ትንሣኤ ብስራትም ለሕዝብ አበሰሩበት። ተድል በኋላ ርኅራሄ ለማሳየትና ለማረጋጋትም ሲሉ ባደረጉት ንግግር ያንን የመከራና የስቃይ ዘመን አሳልፈን በዚች የተቀደሰች የትንሣኤ ዕለት ከእናንተ ጋር ለመገናኘት ያበቃን ኢየሱስ ክርስቶስ ምስጋና ይግባው። ለጣሊያኖች ተገዢ ሆነው የቆዩ ሰዎች እንዳይበረግጉ የቂም በቀል በመወጣት ነገር እንዳይኖር አደራ። እንግዲህ ቀሪውን ተግባራችንን በትጋት መወጣት አለብን። የጣሊያኖች ንብረትና መሳሪያም በደንብ እየተመዘገበ እንዲገባ ይሁን ሲሉ ትዕዛዝ ሰጡ። ተጣሊያን ባለሥልጣኖች ጋር የእርቅ ድርድር በተጀመረበት ጊዜ በየቦታው ለሚገኙ አርበኞች በጻፉት ደብዳቤ በቅርቡ የሚፈጸም ተስፋ በመኖሩ ጊዜ ለመግዛት የተደረገ መሆኑን እንደገለጹት ሁሉ ያ ተስፋ ይጠበቅ የነበረው እንሆ ተፈጸመ። አባ ገስጥ ራስ አበበ አረጋይ ባበራ ጀንበሬ ዶክተር ምዕራፍ 12 በዚህ ይጠናቀቃል። የሚቀጥሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አርማጮቻችን ቀደም እንደገለጽ ነው ሪዶኑ ባልደረቦች ጋር አጥራለ ውይይት እናደርጋለን። እኔ ጋር አቶ ንጉስታ ሙራት እና አቶ ወርቁ ሞላ ይገኛሉ። ሲትራንትና ሁለት በኢትዮጵያ በአዲስ አበባ የረሻ ባሉን ከተማ በማድረግ ልጓም ያጣው የኬንያ ፖለቲካ ሲያሰማ የነበረው መልእክት አስመልክቶ ያው እንደተሰማችሁላችሁም የሰላምና ያነጸር የሆነ ንግግር ተደርጓል። ይሄን አስመልክቶ እስቲ ከድሪሉ ባልደረቦቻችን ጋር አጥር ያለ ውይይት እናደርጋለን። እንዴት እንደተመለከቱት ይሄ ሰፊ ጥያቄና ብዙ ሌሎችን ማሳተፍ ያለበት ውይይት እናዘጋጃለን ብለን እንቅዳለን። እስቲ አቶ ንጉሱ ታምራት ልጀምርና ይሄንን በእንግድ በሚዲያ ተስተጋባውን የጸረ አንድነት የጸረ ሰላም መልእክት እንዴት ትመለከተዋለህ? ባሉን ስም መልእክት ይሄንን ያህል አዲስ አበባን ወሮ ከተማዋንም መፈናፈኛና ነጋዴውንም የገቢ ምንጭ ማሳጣት ከተጣጣ ነበር። እንደውም ከትናንት ወደ አርብ ለት ማታ ይመስለኛል ሰዎች ከአዲስ አበባ ይመጡ መንገዱ ተዘግቶባቸው ተስተጓጉሏል። አሉትናንትና ነበር እና ለማንኛውም በዛ ሁኔታ ቢፈጸም ሆኖም ግን መልእክቱ ጸረ ህዝብ ለመሆኑ ብዙ ያነጋገረ ነው። እናስተጠር ያለ አስተያየቶቻችሁን ምታጋሩን አቶ ንጉሱ መጀመራለሁ።
እንደሚታወቀው የኢሬቻ በዓል አከባበር በታሪክም ሆነ በባህል የሚከበረውና የሚታወሰው ደብረ ዘይት ወይ ዛሬ ቢሾፍቱ እየተባለ በሚጠራው አከባቢ በሚገኘው የሆራ ሐይቅ አከባቢ እንጂ አዲስ አበባ በፍጹም ተከብሮም ታስቦም አይታወቅም። ይህ ታላቅ የባህልና የታሪክ መዛባት ተወራራ መልክ ወይ ደግሞ ተናንሽ የታሪክ ታልገባቸውና የዝቅተኛ ስሜት የሚያጎሳቁላቸው የሊቃን ቡድኖች የፈለቀ የታሪክ ማዛባት ሁኔታ እንጂ በኢትዮጵያ ታሪክ በኦሮሞ ጎሳ ሆነ በኦሮሞነን በሚሉ ሰዎች እንዲህ አይነቱ የታሪክ ማዛባት ሲፈጸም ታይቶ ማይታወቅም። ይህ ተላይ እንደተከስኩት የጥቂት ግለሰቦችና ታሪክን ለማዛባትና ቀደሞ በነበረው የደቡብ አፍሪካ የአፓርታይድና የባንቱስታን ታሪክ በፍጹም ያላገናዘበ የበዓል አከባበሮችና የዘር ልዩነቶች እያመጡ የሚፈጽሙት ተግባር ለሀገር መቀናትም ሆነ ለሀገር ልማት በፍጹም የማይጠቅምና ተዘመኑ የታሪክ ሂደትም ጋር የማይስማማና እጅግ የሚጋጭ ህዝብን ተህዝብ የሚያጣላና አጓጉል የሆነ የእርስ በርስ ጦርነት የሚቀሰቅስ እንጂ ባህልን ለማራመድ ስልጣኔን ለማስፋፋት ወይ የኢኮኖሚም ሆነ የፖለቲካ እድገት ለማምጣት የሚደረግ እና በአሁኑ ዘመን ደግሞ በጭራሽ ሊሰበክ የሚገባውም ነገር እንዳልሆነ እዚህ ሊሰመርበት ይገባል።
አመሰግናለሁ። ሲያተወርቁ ደግሞ ምን አለት በሀገራችን ጽንፈኝነት በፖለቲካ ስልጣን ጋር ሲታጀብ የሰብአዊነቱ በደም ፈጦ ይወጣል እና አሁን ዛሬ በሀገራችን ምናው ነገር ይሄ ነው። ከሰውነቱ ውጭ የሚያደርጉ ነገሮች ናቸው በዚህ በኦሮሞ ጽንፈኞች ውስጥ እንትን ተከማችቶ ወይንም እየተነገረ ያለውና እርግጥ በኢትዮጵያ ውስጥ ኦሮሞም እንትኑ ስልጣኑ በእጃቸው ጠቅላይ ሚኒስትሩ መከላከያ ሚኒስትሩ የገንዘቡም ሁሉም ነገር እነሱ እጅ ነው ያለውና የማናለኝ በፖለቲካና በብሪትና በድንቁርና የታጀብ እንትን ነው የሚያደርጉትና እስቲ አንተ እንደማስተማና አጋራን ምን እንዴት መለከተዋለህ በሚለው ላይ
እኔ መመለከተው እኔ ጠቅለል አድርገን ማየቱ ነው የሚሻለው እንጂ እነሱ አጀንዳ በፈጠሩልን ጊዜ ያንን ያንዳንዱን ጥፋትና እልቂት ያነሳን ምን እናቆር ወይም ደግሞ በዛ ተታና ዝርዝር ሐሳብ ከመስጠት ተቆጥበን አገራችን የገባችበት ይሄ 30 አመት የገባችበት የፖለቲካ ጽንፍ አገርን ህዝብንም ያጠፋ እንደሚሄድ ነው። ባለፈው በመፈንቅለ መንግስት ስም አገር ሊበትኑ ጥረት አደረጉ። አሁን ደግሞ በባህል ስም ይሄ የኦሮሞን እንትን ስልጣኑ በእጃችን ነውና ይሄንን ማሳየት አለብን። ይሄ ባህሉን ለማሳየት ሳይሆን አገሪቱን ለማጥፋት የሚሄዱበት መንገድ ምን ያክል የተወሳሰበ እንደሆነና ሁላችንን የሚያጠፋ ለልቂት የሚዳርግ እንደሆነ ነው ማየውና ሌላው ኢትዮጵያዊ ህብረተሰብ አማራውም ሌላውም ኢትዮጵያዊነትን የሚያቀነቅን ኃይል ከዚህ ከገባንበት ማጦስ ለመውጣት በምን መልኩ መደራጀት አለብን? ቤቱ የተኛውም ሊቀሰቀስ ሊነሳ ይገባዋል። አለዛ ግን እድሉ ከተሰጣቸው እነኚህ ሰዎች ወደፊትም ለጥፋት ወደ ኋላ እንደማይመለሱ አገርንም ህዝብንም ሊያጠፉ እንደሚችሉ ይሄ ልዩ ምሁር መሆንን አይጠይቅም። ይሄን ካልኩ በኋላ በሎሬንስ ጸጋዬ ገብረ መድኅን ጥቅስ አንድ ነገር ልዋስና ለአንድ ነገር ልበር። እንቁራሪቶች አብዘተው ስለጮሁ ሃይቆ የነሱ ከመሰላቸው ተሳስተዋል ስለ ክብራቸው ዝም ያሉ አሳዎች ሃይቆ ውስጥ መብዛታሉና ከዚያም ይቀጥሉና የወፎች አለቃ እርግቦች ነበሩ ዛሬስ ድንቢጦቹን ወፍነን ወፍነን አሉ ሲሉ ሐሳባቸውን እየሰጡትን በዚህ ጠቅላላርገ
አይ በጣም ጥሩ ልክና አሁን እንግዲህ ነገሩ እንግዲህ እንዳልከው ነው ልክ ነው እነሱ ስራቸውን እየያካሄዱ ነው ሌላው ነው በየንግግር ላይ የተነሳን ውይይትም እናካሄደው አሁን ግን የሰሞኑ ሁኔታ ይቅርታ የሌሎቹንም ያስነሳ ነው ድምጽ የሚሰማው በየቦታው ትናንት የመደመር ፈሊጥን ዶክተር አብይ አሽቃባጮች የነበሩ ዛሬ ተቋሞችንም ያሰሙ ነውና ወዴት እንደሚወስደን ሲነመለከታለን ለወደፊቱ በውይይትም በሌላም በተግባርም ለማንኛውም የቅምና የጥላቻ ቁርሾን የሚነዙ እነመለስ እነስብሐት ነጋ ማነው እነስብሐት ነጋ የፈለፈሏቸው አሁን በይፋ አድገው እንትምቶ በአደባባይ ፍራፍርቷል በአገራችን እና ይህን አሳፋሪና ቅጣጣ ልጓም ያጣንትን እንግዲህ ኢትዮጵያ አንድ መላ መምታት አለበት ብለን ነው እንትን የምናሳስበው በሌላ ጊዜ ሰፋ ያለ እንትን እንመለስበታለን በዚህ ዙሪያ እና ዛሬ በውይይት የጋበዝነው እንግዳ ስላለ ወደ እነሱ ወስታቸውን እንሸጋገራለን ለሰጣችሁን አስተያየት በጣም አመሰግናለሁ አድማጮቻችን ስም አርማጮቻችን በመጋጭ ላይ እንደገለጽነው ከታስረጭታችን የቃለ መልስ ግዜ ነው የዛሬው እንግዳችን ጸላልጅጉ ትባላለች። ጸላልጅጉ በተለያዩ ግዛቶች በሚዲያዎች ላይ በአሜሪካ ድምጽ ሬዲዮ በፍኖተ ዲሞክራሲ በሉችም ላይ በመቅረብ ስለ ኢትዮጵያ ፖለቲካ ዙሪያ አስተያየቶችን ስታጋራ ቆይታለች። ዛሬም ኢትዮጵያነት በዚህ ዙሪያ ለማናገር እንግዳችን አርገናታል። እንዲሁ የኢትዮጵያ ወገጥማት ብርቱ ጉዳይ ዙሪያ ታወያያናለች። ተራስ ደስ ጸዳለ ይስማሻል?
ይስማኛል።
መልካም። በዛሬው ለሉ ይፈቃደኛ ሆነሽ በሰዓቱ መገኘትሽ በኢትዮጵያ ሬዲዮ አድማጮች በሬዲዮ ዝግጅት ክፍልና እንዲሁም በራሴ ስም ምስጋና ያቀርብኩ ወደ ውይይታችን ሻገራለን። አንቺ ያልኩንም ማነጋግረው ተቃውሞ አይኖርሽም በመግቢያ ላይ ግለሰቶች ልጅ የሚገባውን ወይዘሪት ወይዘሮ ሚሊዮን አልተጠቀምኩምና አድማጮቻችን ይቅርታ ጠይቃለሁ። አንቺንም እንደዚሁ እንግዳችን ይቅርታ። እኔ እንግዲህ ስለማቅሽ ነው ወደዛ ያዘነበልኩ ስለዚህ ነው ይቅርታ ጠይቃለሁ በድጋሚ። እና አንቺን እንግዲህ ለመጀመሪያ ጊዜ ነው በኢትዮጵያነት ሬዲዮ ስናቀርብሽ በሌሎች ሚዲያዎች ቀርቤ ተደምጠሻል። እስቲ ሌሎች እንግዲህ አድማጮቻችንም ሌሎች ባጋጣሚ አንቺን ያላዳመጡ ያልሰሙ ማንነሽ ብለው ለሚጠይቁ እንደው ባጭሩ የመኖራሽን አገና ፖድካስትሽን አንቺንም እንደዚሁ አጠርባለሁ ሁኔታ ብታስተዋውቂ እኔ እንደው ለመንደድሪያና ሰውም እንዲል በሰፊው እንደገነዘበውና ለውቀት ኑሮት የፖለቲካ ሁኔታ ማን ነበረበት ማን መስዋዕት ከፈለ የሚለው ነገር ለመግለጽ ከመማቅሽ ምንነሳ ለአድማጮቻችን ለማጋራት ያህል ጠቅለል ባለ ሁኔታ እንግዲህ አንቺም በዱር በገደሉ ወንዶችም ተሰማርተውበት ተሸክመው በተጋሎ ተስማሩበት አንቺም ድርሻሽን ያበረከትሽ ዛሬ ደግሞ ስደቱ ዓለም ሁላችንም እኩል ባስቀመጠበት ዓለም ውስጥ ደግሞ ትኖሪያለሽ ከዛ ከሳቱ ከግፉ ከመከራው ተርፈሽ ከተረፉት አንዱ አለሽ ማለት ይችላል። ህይወታቸውን ለትግሉ ለመስጠት ያትሉድ ከሚባሉት ብርቅዬ ሴቶችም አንዱ አለሽ እና ይሄን ነገር ብዬ ባስተዋውቅሽ ያንስሻል እንጂ አይበዛብሽም ሲተረፈው ደግሞ አንቺ ጨምርበት።
በጣም አመሰግናለሁ አቶ ተኮላ ስለጋበዛችሁኝ። እኔም ያው አንተ ያልኩ ነው ማናግረህ እና እንግዲህ ኩልነን ማለት ነው። ወደ እንግዲህ ጸዳለጅ ጉባላለሁኝ የምኖረው በፊላደልፊያ ውስጥ ነው በፔንሲልቫኒያ ስቴት አሜሪካ ነው የምኖረው። እና በመሰራው በነርስነት ሙያ ነው። ያው እንዳልከው ከብዙ መከራ ከስደት ከትግል ከሁሉ ነገር ጓደኞቻችንን አብረን ጥለን መከራ ሳለፈን ከወጡት አንዷ ነኝ። ብዙ ትግል ከ15 ዓመት ጀምሮ ከተማሪዎች የሃይ ስኩል እንቅስቃሴ ጀምሮ እስከ አሲምባ በረሃ እስከ ጎንደር በረሃ በሰራዊት በሃፓ ሰራዊት ውስጥ አልፌያለሁ። እዚህም ከትርሴ ከመጣሁ ጀምሮም በሴቶቹ ጥያቄ ላይ በኢትዮጵያ የዲሞክራሲ አመሰራረት ላይ ዲሞክራቲክ መሆን አለበት በሚለው ትግል ሁሉ እንግዲህ አላረፍንም። ያው እየተጓዝን እየታገልን ነው። በተለይም በሴቶች ጥያቄ ላይ ብዙ ነገሮችን ለማድረግ እየሞከርን ነው እየሰራን ነው። እና በዚህ አይነት ነው እንግዲህ ጸዳለች ጉ ያለችው። አሁንም እንደዚሁ ያው ትግሉን እየቀጠልን ነው ያለ ነው። ይሄን ነው ስለራሴ የምለው። ብዙ ሴቶች እንዲጋሩን በተቻለ መጠን ለማሰባሰብ እየሞከረ ነው።
አይ መልካም ጥሩ ማለት አንቺ በጣም ጥቂት ሴቶች ናቸው በቁጥር እንጂ የተረፉትንም ቁጥረንም እንጃ ምናገኛቸው አንስለኝምና በዛ በመከራው ዘመን በወጣትነትሽ እንዳልሽው ገና ልጅ ነሽ ትግሉ ውስጥ መሳተፍ መስዋዕት ለመክፈል በቁርጠኝነት ያሳያችሁት እንትን ዛሬም ምላሻ ለማግኘቱ እየታየ ስለሆነ በእውነቱ ትግሉ በትግሉ ውስጥ መቆየትሽ አስፈልጊም ነው ያለሽንም እንትን ሙሉ የትግል ስሜትሽን በሚያረጋግጥ ነው። እስቲ ወደ ሁለተኛው ጥያቄ ደግሞ ልሰድሽና ከመታወቅሽ ጋር እንግዲህ የሚከተለው ወደ ኢትዮጵያ ጉዳይ እንሄድና እግዚኦ መሰረቱ የዛሬው ውይይታችን በዚህ በሴቶች ጉዳይ ዙሪያ ነው። ለመነሻም ያህልስ የኢትዮጵያን ጊዜ ሁኔታ እንመልከትና ባጭሩ ዛሬው ኢትዮጵያ እንግዲህ ኦነግና የደፋ በጥምረት ሀገሪቷን ያተራመሷት ነው። ዶክተር አብይ አማራር ስር ሆነው ያው ፈቃድ ተሰጥቷቸው የፈለጋቸው ያረጉ ነውና በከቀኑ ደቀን ከሳምንት ኮርም ካመተም ይሁን ሁለተኛ አመቱ ነው። ይቅርታ ያው አገሪቷን አቅጣጫ ወዳለ የለት ሁኔታ ያመራት ነውና እስቲ አገሪቷን የተጨባጭ ሁኔታ ባንቺ እይታ እንዴት ነው የምትመለከቺው? እስቲ አጥር ያለ መደዳ ሐሳብ ሰጪን።
አዎ እንግዲህ ከዚህ በፊት ያው በሴቶቹ በግሩፕ በተሰባሰበ ሴቶች አማካይነት ትንሽ እንደ ጋዜጣ ነገር እናወጣ ነበር እና ያ ጋዜጣ የኢትዮጵያ ሴቶች ድምጽ ነበር የሚለው። በዛ ላይ አንዳንድ ነገሮች ለማሰር ያገራችንን ሁኔታ ለማሳየት ሞክረናል። እንደምታውቁት ሁሉ ማንም ሰው እንደሚያውቀው ሁሉ የሴቶች የብሔር እና የሰዎች መብት ጥያቄ የዲሞክራሲ ጥያቄ ከመብት ጋር የተያያዘ ጥያቄ ነው። እኩል እንሁን ከሚል ነገር ጋር የተያያዘ ጥያቄ ነው። የብሔር ጥያቄ ከሴቶች ጥያቄ ተለይቶ አይታይም። ወይም ከመናገር ከመጻፍና የራስን ከመሰብሰብ ጥያቄ ተለይቶ አይታይም በአንድ ህብረተሰብ ውስጥ። ከዛ ነው የመነጨው ራሱ ጥያቄው። እና ይሄ ሲሆን በዚህ ጥያቄ ላይ የህብረተሰብን የማስተማር የማንቃት ነገሮች እኩል መሄድ ይኖርባቸዋል። ኦነግ ወይም ኤዴፓ እንደ ስልጣን መያዣ እንደ ሀገር መከፋፈያ አድርገው ይሄን ነገር በቋንቋ ልዩነቱን በቋንቋ አድርገውታል። የቋንቋ የመግባቢያ ጉዳይ ነው እንጂ ያንድ ህብረተሰብ መገነጣጥያ መከፋፈያ ሆኖ በተለይ ኢትዮጵያን የሚያህል ትልቅ ሀገር የመክፈል የማጥፋት አዝማሚያ ሊያመጣ አይገባም። ከዲሞክራሲም ውጭ ነው፣ ከተነሳበት እሱ ውጭ ነው፣ እንትን ውጭ ሆነ። አንድ ድርጅት ለዲሞክራሲ ሲታገል ለራሱ መብት ሲታገል ለህብረተሰቡ መብት መታገል አለበት አብሮ። ህብረተሰብ ማለት ህዝብ ነው፣ ጠቅላላ ኢትዮጵያ ህዝብ ነው እንጂ ለኔ ብቻ አንድን የተወሰነ ብሔር እንደ ጠላት አድርጎ በዛ ላይ ያተኮረ የመደምሰስና የማጥፋት ዝንባሌ ያለው የትግል አካሄድ ሪሊ በእውነቱ በጣም በጣም የሚጎዳና የሚያስጠላ ነው። ህብረተሰብንም የሚያገናኝና የሚያዛመድ አይደለም። በአገራችን አሁን እየተካሄደ ያለው ይገባኛል የኔ ተራ ነው የሚል በጣም ግለኛ የሆነ ለራስ ጥቅም ብቻ የሚያስገበግብ ጥቂት ምሁራን ያሉበት ውርጭት ነው። የኦሮሞ ህዝብ ይሄን አያስብም። የትግራይ ህዝብ ይሄን አያስብም። ህዝብና ህዝቡ ቁጭ አድርገህ ብታናገረው ህዝብና ህዝቡ አፈር ገፊ ደሃ ነው። በጉም ይሄድ በበሬና በእንትን የሚቆፍርና የሚያርስ ነው። ምንም የሌለው ገና የዛሬ 8 ሚሊዮን አመት ሌላው ሀገር የተወው የእርሻ አስተዳደር ነው ያለው። አንድ ባለፈው ጊዜ አንድ ኮሜዲያን ሲናገር በጫማና በሶፋ ላይ እየተቀመጡ ቆንጆ ኦፊስ እየተቀመጡ በመኪና እየሄዱ ለእግሩ ጫማ ለሌለው ለደሃ ህዝብ ቁመናል ይሉናል አለ። እውነቱን ነው። ለራሳቸው ነው የሚስገበገቡት። ከዚህም በፊት የታየ ነው። ለትግራይ ህዝብ ታገል ነው ያለው ወያኔ መልሶ ለራሱ ቢልዲንግ እና ለራሱ ቤት እና ለራሱ ካምፓኒ ሲያቋቁም ነው የታየ። የትግራይ ህዝብ አሁንም ቢሆን በለስ ነው የሚበላው፣ አሁንም ቢሆን ችግር አለበት። እና የህዝቡን ጉዳት የህዝቡን ችግር ያገሪቱን ድህነት አለመረዳት ሳይሆን ለመረዳት አለመፈለግ ለራስ ጥቅም መቆም ነው እነዚህ የኦሮሞ ድርጅቶች የሚያራውጣቸው። እና እኔ በበኩሌ እንደ ሴትም ሳየው በሀገራችን ውስጥ ያለው ሰቆቃ ከባድ ነው። በተለይ በሴቶች ላይ ለሁሉም ላይ ነው ግን በሴቶች ላይ ደግሞ እንደ እናት እንደ ሚስት እንደ እህት የልጆቻቸውን ሬሳ እየተሸከሙም ያለቅሱ ናቸው መልቀሳቸው መብቃት አለበት ብለም የተመስጣ ነው አሁን እና እኔ እምለው በትክክል የዲሞክራሲ መምጣት በሀገራችን ላይ ዲሞክራቲክ መንግስት መምጣት አለበት የሚል ማንኛውም ድርጅት አንድ ላይ ሆኖ የመታገል እንትን ግዴታ አለበት የአማራው የንዑስ ብሔሮችም በደቡብ ያሉ ድርጅቶችም አንድ ላይ ሆነው እየተከፋፈሉ ሳይሆን በአንድነት እንደ ገመድ ተሳስረው አንድ ድርጅት ይዘው በጠንካራ ሁኔታ እነዚህን ሀገር ሊያጠፉ የመጡ ድርጅቶች መዋጋት አለባቸው። ዋናው ንጉሳቸው ወያኔ ነው ትግራይ ላይ ቁጭ ብሎ ይሄንን አይነት መርዝ በአገራችን ላይ የሚነዛ የሰራው ጥፋት የበደለው በደል አንሶ አሁን ደግሞ አገሪቷን ዘርፎ በወሰደው ገንዘብ በአገሪቷ መሳሪያ አከማችቶ ትግራይ ላይ አስቀምጦ እሱ በወከለው መንግስት ባብይ መንግስት አገሪቷን እንደገና ይበዘብዛታል አገሪቷን እንደገና ያራውጣታል ለውድቀት እና ይሄንን መታገል ደግሞ የምንችለው አንድ ላይ ሆነን ነው ወያኔ ከፋፍለህ ግዛ በሚለው መሰረቱ ከድሮም ጀምሮ በውስጣችን እየገባ ድርጅቶችን እየከፋፈለ እኛን እያሳነሰና እየበታተነ ራሱን ግን እያደራጀ ነው። ይሄን መረዳት ለሁሉም ሰው በጣም አስፈላጊ ነው። አማራ ጠላቱን ማወቅ አለበት ማለት ነው። ይሄው ነው።
በጣም ጥሩ። አዎ ትክክልና አስቀመሻቸው ማብራሪያዎች ሁሉ አንድ ነገር ግን ግንዛቤ አሁን በኢትዮጵያ መካከል ኦነግና የኦዴፓን የቂም በቀልን ቁርሾ ፖለቲካቸውን አብይ እንደማያውቀው አብይ ፍላጎቱ ሌላ እንደሆነ ምክንያቱም እሱም ያወራውና ተግባሩ ሌላ ነገር ነው ስለናቸው ግን ሰው ይሄን ሁለቱን ኦነግና ኦዴፓን ከአብይ ገንጥሎ ለማያት እንትናና አብይን ቅዱስ አድርጎ እነሱ ናቸው እንጂ የማያሰሩት እሱ ሌላ ይሰራል የሚል ነገር አለና ይሄ ራሱ በመጨረሻ ተጠቀሹ ነው ህብረተሰቡ ጣላቱን አለማውቁና ማን እየፈጸመ ነው ማን እያስፈጸመ ነው አገዛዙ ከአብይን ከአገዛዙ መለየቱ ማለት ይችላል እንደዚህ መሳሰሉ ነገሮች ህብረተሰቡ የከፋፈለ ይመስለኛል በመንታያ መንገላ ቆሞታና ጣላቱን በቅጡ አለመረዳት ራሱ የህብረተሰባችን ችግር ነው ዋና ቁልፍ ጉዳይ ነው እንዳልሹ እስቲ ወደ ሁለት ወደ ሶስተኛው ጥያቄ መሆኑ ነው ወደ ዋናው እንትናችን እንሄድና የት በዛሬው ሁለት እንግዲህ ኢትዮጵያ ሴቶች ትግል ቀደም ሲል ተክሰሽዋል ጀመራል ገሽዋል ሴቶችን የመብት ጥያቄ ዙሪያ ላይ ያለም አቀፍ የኢትዮጵያ ሴቶች ትብብር ለአማራ በሚል የተዋቀረ ድርጅት ውስጥ ተሳተፊያለሽ ንቁ ተሳትፋለሽ እና የስብስቡን አላማም ለአድማጮቻችን እስቲ ማጠራባለው ተብራሪውና በተጨማሪም ደግሞ ሰው ይሄ ስብስብ ያለም አቀፍ የኢትዮጵያ ሴቶች ትብብር ለአማራ በሚለውን ስም ለምን መያዝ አስፈለገው የሚል ጥያቄ ቢቀርብ ማብራሪያዎች ይኖራችኋል እስቲ በዚህ ላይ እንደው ጊዜ ወስደሽ ታብራሪው።
አዎ ማብራሪያዎች ይኖሩናል። የዓለም አቀፍ የኢትዮጵያ ሴቶች ስብስብ ወይም ትብብር ለምን አስፈለገ? ለሚለው በመጀመሪያ ደረጃ እንግዲህ የሴቶች ድርጅት ለምን አስፈለገ ከሚለው ጋር ተያይዘን ነው ምናነሳው። የሴቶች ድርጅት ከሴቶች ችግር ከሴቶች መጨነቅ የመጣ ነው። መጀመሪያ ይሄንን ጥያቄ ያነሳችው ቨርጂኒያ ወልፍ የምትባለው እንግሊዛዊት ናት። እና ይቺ እንግሊዛዊት ይሄንን ጥያቄ የሴቶችን እንትን ስታነሳው ከነበራት ስቃይ ነው ከነበራት እንትን ነው። እሷ ትንሽ የከበርቴ መጠነኛ ከበርቴ ቤተሰብ ስለነበረች ይሄን ጥያቄ ስታነሳ ለምንድን ነው እኔ እቤት ውስጥ ትምህርት ቤት የምሄደው ወንድሞቼ ግን ውጭ ትምህርት ቤት ገብተው የሚማሩት እኔ በቤት አስተማሪ ለምን እንተነላለሁኝ? ከዛ በኋላ ደግሞ እሷ በደረሰባት ችግር በእንጀራ ወንድሟ ስለተደፈረች ያ ሁሉ ነው እንግዲህ ያንን ጥያቄ ነካነካ አድርጋ እንድታልፍ ያደረጋት። ከዛ በኋላ ሶሻሊስት ይሆኑ አገሮች ይሄንን ጥያቄ የሴቶች መብት መከበር አለበት የሚለውን ይዘው ተነሱ። ከዛ በኋላ እንግዲህ የሴቶችና የሴቶች ጥያቄ ከህብረተሰቡ አንጻር ሲታይ ሴቶች በመጠን በተደረገላቸው አቀባበል አካሄድ ከወንዶቹ የተለየ ጨቆን ያለ እና ወደ ኋላ የቀረ ስለነበር የሴቶች ጥያቄ የመብት ጥያቄ ሆኖ ተነሳ። እና እንግዲህ የሴቶች ጥያቄ የመብት ጥያቄ ሲሆን የዲሞክራሲም ጥያቄ ይሆናል። በመሆኑም እኛም ሀገር ይሄ ጥያቄ ገብቶ በደርግም ጊዜ በወያኔም ጊዜ የሴቶች ድርጅት የሚባሉ ለመንግስቱ ብቻ የሚያደገድጉ አሁን ልክ ለአብይ እንደሚደረገው 50 ሚሊዮን ይቀጣ 50 ሚሊዮን ሴቶች ያሉበት ሀገር በኢትዮጵያ እና 50 ሚሊዮን ያሉበት ሴቶች ያሉበት ሀገር ውስጥ የሴቶች መጎዳት የሴቶች ማልቀስ የሴቶች ልጆቻቸውን ማጣት በሀዘን መንገብገብ ለ40 አመት ሳይቋርጥ ሲሄድ አንድም ሰው አንድም ድርጅት የሴት ድርጅት ተነስቶ በቃ ማለት አልቻለም። እናቶች በደርግ ጊዜ ልጆቻቸው በራፋቸው ላይ ሬሳቸው ሲጣል ለሬሳ ለልጆቻቸው ሬሳ ገንዘብ እየከፈሉ መቅበር ሳይችሉ በሯን ስትከፍት ያተንገብግባ ያሳደገችው ልጅ አንገቱ ተቆልሞ ደሙ ፈሶ በሯ ላይ ታገኘዋለች። እንዲህ ያለ ነገር ነው ያሳለፈው። እናት ማለት ምን ማለት ነው? እናት የሌለው አለ እዚህ ሀገር ውስጥ? እናት ስታለቅስ ማየት እንዴት ይቀፋል? ገዳውም አስገዳውም ያንን ነገር ሊረዳ ይገባል። እንደገና ደግሞ በደርግ ጊዜ በኢሃድግ ጊዜ የባሰ መከራ በልጆቻቸው ላይ ተቀበለዋል በወንድሞቻቸው ላይ አይተዋል። ያላቸው ትንሽ ቅንጣት ታህል ድጋፍ እንባቸው ብቻ ነው ደረታቸው መልታት እንባቸው ማርገፍ መቀነታቸውን አስረው ወየው ማለት ይሄ መብቃት አለበት እዚህ ሀገር ውስጥ መቆም አለበት። ለዚህ ነው እኛ የተነስተናል ከዚህ ቀደም ብለናል ተናግረናል። እዚህ ሀገር ውስጥ 50 ሚኒስተሮች አሉ ሴቶች አሁን እንግዲህ በአብይ እየመረጣቸው ግን ወይዘሮ ደስታ አስፋው የጀነራል
አሳመነው
ገብረወልድ ሚኒስትር እርጉዝ ሆና እስር ቤት ውስጥ ገብታ ስትሰቃይ ወንጀሉ አቋ በቅጡ ተዘርዝሮ ሳይታወቅ አንድ ሜሴት ሚኒስተር ተነስተ በቃ ማለት አልቻለች። ምክንያቱም እነዚህ ሚኒስተሮች የተቀመጡት አብይን ለማገልገል ነው ሴቶችንም ለማገልገል ሴቶችንም ለመወከል አይደለም። በበኩሌ እንደዛ ነው ማየው። እኔ ብዙ ሴቶችም ይጋሩኝ ይመስለኛል። ምንድነው ወንጀሏ ብለው ይጠየቃል። የሴት ድርጅቶች እናቶቻችን እስከ አሁን ድረስ አፋቸውን ከመሬት ጋር ለግተው እፍ ይያሉ ነው እንጀራ የሚጋግሩት። ያችን ቋሳን ቀይርላቸው መከራቸውን ግን እናበዛዋለን በየጊዜው። እና ይሄ ነው የኢትዮጵያ ዓለም አቀፍ የኢትዮጵያ ሴቶች ትብብር የሚለውን የፈጠረው። ለአማራ ለምን ሆነ ለሚለው በአሁኑ ጊዜ ጆኖሳይድ የዘር ማጥፋት የመገደል መሪዎቹን የማጣት የመበዝበዝ የድህነት ያንን ያህል መከራ የሚቀበለው የመናገሩን የመጻፉን የመሰለፉን መብት የተከለከለው ሁሉም ኢትዮጵያዊ ቢሆን ግን ለአማራው ላይ ደግሞ እንደ ጠላት ታውጆበታል። አማራው ጠላቱን አላወቀም አለ ያለኛለው ተኮላን ማለት አማራው ጠላቱን አያውቅም። ጠላቱ ግን አማራውን ጠላት አርጎት ይዞታል። የወያኔ መፈክር የወያኔ አነሳስ የወያኔ ድርጊት 27 አመት ሙሉ በአማራው ላይ የተነጣጠረ ነው። ይህ ዲሞክራሲያዊ ነው። የሴቶች ጥያቄ ደግሞ ዲሞክራሲያዊ ነው። ዲሞክራሲያዊ ስለሆነ ይህ ዲሞክራሲያዊ ድርጊቶች ሲፈጸሙ በጎኑ ቁመን የምንታገለው ለዛ ህብረተሰብ ይሆናል። ይሄ ነው ዋናው እንጂ አንድም ብሔር ማሳነስ አንድም ብሔር ማጥ ማለት አይደለም። ንዑስ ብሔሮች ኢትዮጵያ ውስጥ ያሉ እንደ ጉራጌ ብሔር እንደ ሲዳማ እንደ አፋር እነዚህ ሁሉ መከራ ያያዙ ነው። ግን ከአማራው ጋር ተዋህደው አንድ ሆነው ይሄንን የሚገዘግዘንን እና ሊያጠፋን ሞከረጣናት መዋጋት አለበት። ዲሞክራሲን ለማምጣት ዲሞክራሲ ካልመጣ ባገራችን ላይ የብሔርም ጥያቄ በለው የሴቶችም ጥያቄ በለው የመናገር መጻፍ ጥያቄ በለው ሊመለስ አይችልም። የአብይ መንግስት የዲሞክራቲክ መንግስት አይደለም፣ ሊሆንም አይችልም። ባመሰራረቱ ባያዙ ባከሃዱ የኢኮኖሚውን ሁኔታ በዝርዝር ያላስቀመጠ የፖለቲካውን አከሃድ በዝርዝር ያላስቀመጠ ምን እንደሚሰራ በትክክል ህዝብ ያልገለጸ መንግስት ነው ያብይ መንግስት። ዲሞክራሲ ሊሆንም አይችልም፣ ዲሞክራቲክ አይደለም አት ኦል በፍጹም። ስለዚህ ለመላው ኢትዮጵያ ህዝብ ጠንካራ የሆነ የዲሞክራሲ መንግስት እንዲመጣ አሁንም ጠንክረን መታገል አለብን እስክንሞት ማለት ነው። እና ለተቋቋመው ይሄም የኢትዮጵያን ሴቶች ከማልቀስ አውጥቶ ከእንባ ከማፍሰስ ደረታቸውን ከመምታት ፊታቸውን ከመንጨት አውጥቶ አሁን እኩል ለራሳቸው መብት እንዲታገሉ ለማድረግ ነው። ምክንያቱም የወንዶች ድርጅቶች የወንዶች ጋዜጠኞች ከዚህ ቀደም በቪኦኤ ላይ በሰጠሁት እንትን ተናግረዋል ማስ ሚዲያ የሴቶችን ጥያቄ አቀርባለሁ ግንቦት ሰበን ስለሴቶች ጥያቄና ስለሴቶች መብት አንስቶ አያውቅም አት ኦል። ሌሎችም ድርጅቶች አሉ ጨርሶ የሴቶችን ማልቀስና የሴቶችን መወዝወዝ የሴቶችን መበደል ጨርሶ የማይሰማቸው እና እነዚህ ድርጅቶች እኛን የሚሰማነን ማስተጋባት ካልቻሉ እኛ ራሳችን ተደራጅተን ማስተጋባት አለብን። ችግራችንን ማሳወቅ አለብን። ለሀገራችን ፖለቲካል እና ኢኮኖሚካል እንትን እኩል መካፈል አለብን። አድሬስ ማድረግ አለብን ብለን የተነሳ ነው። ስለዚህም በአሁኑ ጊዜ እጅግ የሚጨፈጨፈው ዘር ማጥፋት ደረጃ ላይ የተደረሰበትን የአማራ ህብረተሰብ ዲሞክራሲያዊ መብት ለማስጠበቅ ሴቶችን ማሰባሰብ ማደራጀት ግዴታ ነው። ሴቶች እኩል ከወንዶች ጋራ ለራሳቸውና ለሀገራቸው የለጎን ቆመው መሰለፍ አለባቸው የሚለውን በማስተላለፍ ለማደራጀት እየታገልን ነው። ይሄው ነው
በጣም
እንግዲህ ሌላ እንትን የሚሰጡ ሰዎች የራሳቸው እንትን ይኖራቸዋል። እኛ ግን ይሄ ነው የተነሳ ነው።
አይ በጣም ጥሩ ጻላለ በመሰፊ ነርሽበት። እስቲ ወደ ተግባሮቹ እንትንሽ አንዳንድ እንትም ዘርዘሪያ ነገሮችን ለማንሳት ፈልጋለሁ። በዚህ በመግለጫሽ የተነሳ ግን ቀደም ሲል ያነሳሽው ትልቅ አበይት ጉዳይ አለ። እሱም የጀነራል ሳምነው ጽጌ ባለቤትን በእስር ቤት የማቀቀች ነው። ብዙ መረጃዎች እየወጡ ነው። እንግዲህ አንዳንድ ያልተረጋገጡ ነገሮች ስላሉ ወደ ዝርዝር ነገሮች ሳንገባ እስር ቤት ግን ያስገባት ምንም ወንጀል ፈጸመችው ነገር የለም። ባሏን ገለው ለስቃይ እንትና አዳርጎ ቤተሰቡን ለእስር ቤት ያስገባት ቆይቷል። እና አሁን ከዚህ ከነሳሽ ጉዳይ ላይ ባለፉት ዘመናት አስተውሳለሁ ወይዘሮ ልበሩ የዘሪት ብርቱካን በሚመለከት እስር ቤት ነበረች ለእናቷ እርዳታ መሰብሰብ እሷም ትፈታ በሚል ጩኸት ነበር። እንግዲህ የሆያው ዘመን ማለት ነው። እሱንም ሲያሰማራ ነበር ኃይል ስለነበር። አሁን ግን በአሁን ምንም ነገር ጸጥ ያለ ነው። ማንንም በዚህ ጉዳይ ላይ አስተዋጽኦ ለማድረግም ቅስቀሳም ለማድረግ የተነሳ የለም። እርግጥ ብዙ የህሊና እስረኞች አሉ፣ እየታደኑ የሚታሰሩ ተማሪዎች ናቸው። እሷም በማራነቷና የጀነራል ሳምኖ ባለቤት መሆኗ ነው ለዚህ ችግር የተዳረገችውና ይሄ ለምንድነው እንዲህ ድፍንፍን በምን ምክንያት ነው ብለሽ ታያለሽ? ይሄንን የሰብአዊ ድርጊት የተፈጸመ ሆኖ ለሰብአዊ ድርጅቶች ማስተዋወቅ የመግለጽ እንዳውም ርጉዙና ለሌላ ምንም የተነገረ ነው በዚህ መረጃ ስለለም እሱ ማንሳት አስፈልገንም። እና ደሞ ተረጂ የጀነራል ሳምኖም እና ተረጂ ናቸው እሷም ቤተሰቦች አሏትና ለሌላ ጊዜ ብዙ ቅስቀሳ ሲደረግ ነበር። አሁን ግን ጸጥ ብሏልና ይሄንን የእናንተ የሴቶች መደራጀት ጉዳይ እንደ ተቀዳሚ ነገር አይታችሁ ይዛችሁታል? እስከዛሬም ላልተደረገ በመካከለ ምንድነው ታያለሽ?
አዎ እንግዲህ ይሄ ነገር ደግሞ ከድርጅት ጋር የተያያዘ ወይዘሮ ብርቱካንን እኛም በሴቶች ድርጅት በዛ በወቅቱ በነበረው የሴቶች ድርጅት ለሷ መፈታት ብዙ ጮሆናል። ለወይዘሮ አልማዝ ለናቷ ሊገባውን የሚደረገውን ሁሉ አርገናል። ያ እንግዲህ በዛ ጊዜ ያው እንግዲህ ብዙ ሴቶች አሉ። ለምሳሌ አሁን በህይወት የሌለችው ዶክተር ማይገነት ተመታው ክሩ በሚባለው የሴቶች ድርጅት ውስጥ ትልቅ ተሳትፎ አድርገን ትልቅ ጩኸት አደረገናል። ወይዘሮ ብርቱካን መቅደሳ አሁን ከአብይ ጋር የሚሰሩ ናቸው። ያለፈውን መከራ የእስር ቤቱን ሁኔታ የሚያስታውሱ ይመስለኛል። እና ይሄ ሆኖ ለሳቸው የተደረገው ያ ሁሉ ጩኸት ድርጅታዊ መንፈስ ስለነበረው ነው። ድርጅት ከቅንጅት አንተኖች ስለሚገፉትም እኛ ደግሞ በተደራይተን ያው በሴትነታቸው ለሳቸው ታግለናል፣ ለሌሎችም ታግለናል፣ ለሪዮት ታግለናል። እና ይሄ ሁሉ የሆነው የድርጅት ጉዳይ ነው። በአማራው ግን ስትመጣ እሳቸው ኦፍኮርስ አማራ ናቸው የድርጅት አባልም አይደሉም፣ እንደዛ አይነት እንትን የላቸውም። ሴትዬቱ የቤት መዴን ናቸው እስከማቀው ያው ውጭ ሄደው ይሰሩ ነበር። እንደዚህ ነው የናና ሪሊ ይሄ ነው የሚያሳዝነው። በኢትዮጵያ ውስጥ ዲሞክራሲያዊ ትግል እናካሄዳለን የሚሉት እንኳን እነዚህ አዘን ላይ ለተቀመጡ ገና ሀዘናቸው ላልጨረሱ ለሚንገላቱና እርጉዝ ናቸው ለሚባሉ ሴትዮ አንድም ድምጹን የሚያነሳ ጋዜጠኛ ማታይም ድርጅት ማታይም ማንም የለም። ስለዚህ ነው አንዱ የኛ መነሳት እናንተ ማለት ድምጽ ማሰባት አለብን ለሳቸው። ወንጀላቸው ፖሊስ ራውን ስላልሰራ መስራት ስላቃተው መረጃ ማቅረብ ስላቃተው አንዲት በርግዝና ያሉ ሴት ሀዘንተኛ የሆኑ ሴት እስር ቤት ውስጥ ታጉሮ መንገላታታቸው ምን ይባላል? አያሳዝንም? ሰው ሁሉ ሊያዝን ይገባል። በዚህ ሰው የሆነ ሰው ስብአዊነት ያለው ርህራሄ የሚሰማው ማንኛውም ሰው በዚህ ሊጮህ ይገባል። ግን አልተደረገም። በሀገራችን የሚያሳዝነው ነገር ለርህራሄ ይሄ ታለቅሳለች እከሌ እንገላታል ብሎ ሲነገር ደነዝ ሆኖናል። ናም ይላሉ። እንግዲህ በቃ በጣም ሰውነታችን ተላምዶታል ይሄን ነገር እና እንደ ሰው መንቀጥቀጥ አንችልም በቁጣ። አይ ዶንት ምን እንደሆነ አይገባኝም። ለአርባ አመት የጠጣ ነው የመከራ መርዝ ሰውነታችንን አደንዝዞታል። በእውነት አደንዝዞታል። እቺ ሴትዮ የግፍግፍ ነው እየተሰራባቸው ያሉ እሳቸው ብቻ አይደሉም። የጀነራል አሳመነው ገብረወልድ እናት በዚህ እድሜያቸው ሁለቱ ልጆቻቸውን አጥተው ያለ ጧሪ ቀርተው ደምባ እየታጠቡ አንድም ሰው ስሜት የሰጠው የለም። አንድ ሰው አንድ ድርጅት ስሜት አልሰጠው። እነዚህ ድርጅቶች ናቸው ነገ ወተን ስልጣን ይዘን የኢትዮጵያን ህዝብ ወደ ዲሞክራሲን መልሳለን ለአንድ ሰው እንኳን መቆርቆር የማይችል እነዚህ ጋዜጠኞች ናቸው የኢትዮጵያን ህዝብ በደልና ግፍ እናስተጋባለን ብለው የሚያውጁ። ግን ትላንትና ከአውሮፓ ለመጣ ጋዜጠኛ ያንድ ዶክተር ኢንተርቪው ይራገጣሉ እርስ በርሳቸው ይሽቀዳደማሉ እርስ በርሳቸው ኢንተርቪው ለመጣ። ለነዚህ ሰዎች ግን ቆመው አረተው ለማለት ፈርተዋል። እና ይሄ ነው ዓለም አቀፍ የኢትዮጵያ ሴቶች ትብብርን ሊፈጥር ይቻለው። ለራሳችንም ባ ለራሳችን መሰቃየት ራሳችን መጮህ አለብን ብለን የተነሳን። ይሄን ነው እንግዲህ አሁን ሪሊ በእውነት ለመናገር ግፍ ማብቃት አለበት እዚህ ሀገር ውስጥ። ወጣቶች መግደል ማብቃት አለበት እዚህ ሀገር ውስጥ። እናቶች ማስለቀስ እናቶችን ለልጃቸው ሬሳ ላይ አስቀምጦ ማሰቃየት ማብቃት አለበት እዚህ ሀገር ውስጥ። የግፍ ግድያና የእስር ቤት ማበስበስ ወጣቶችን ማንገላታት ማቆም አለበት እዚህ ሀገር ውስጥ። ይሄን ለማድረግ ደግሞ አንድ ድርጅት ጠንካራ ድርጅት መፍጠር ያስፈልጋል። እየተከፋፈሉ ምልህ ይሄ የፊታውራሪና የራስ ግዛት እንደሆነ እኔም የዚህ ድርጅት መሪ ነኝ እኔም የዚህ ድርጅት መሪ ነኝ ይያሉ ለስምና ለዝና ዝም ብሎ መራወጥ አቁሞ አንድ ጠንካራ ያማራ ድርጅት መውጣት አለበት። አንድ ጠንካራ የሆነ የሴቱ ድርጅቶች መውጣት አለባቸው። በልዩነታቸው ላይ ዲሞክራቲካሊ እየተነጋገሩ መስማማት አለባቸው። እኛንን መሪዎቹ እኛንን እንደዚህ ይሄኛው አገር የበለጠ እንትን አለው የሚለው ይሄ የድሮ አስተሳሰብና በፍጹም ዲሞክራቲካል ያልሆነ እንትን መተው አለብን። በዲሞክራሲ መነጋገር መስማማት መግባባት መቻል አለብን። ያ ካልሆነ ግን አገራችንን እናጣታለን። አገራችን ትቆራረሳለች። ለብሔርተኞች መጫወቻ ትሆናለች። እኛም እንደተለመደው እያለቀስን እንኖራለን። እንደተለመደው አገር የለሽ ስም የለሽ ቋንቋ የለሽ ሆነን በየዓለሙ ተበትነን እንቀራለን። ኢትዮጵያ ማትኖር ይሄንን ነገር በደንብ መገንዘብ ያስፈልጋል። ኢትዮጵያን ለመበታተን የመጡት ጣላቶች ቀላል ጣላቶች አይደሉም። ወደብን ማሳጣት ድንበርን መክፈል ብሔርንና ሰውን በሰው በብሔር እየተፋፈሉ ማጫረስ የጀመሩ ናቸው። ወደፊትም ይሄን ለማድረግ እየተደራጁ በእውነት ሀገሩን የሚወድ በእውነት ኢትዮጵያን የሚያፈቅር በእውነት ሪሊ እኛ አገራችን መኖር አለባት የሚል ህዝብ በአንድነት መሰለፍ አለበት። ይሄንን የቋንቋ ጨዋታ ይሄንን ቀልድ ይሄንን ትንንሽ ከረሜላ የሚጥሉልንን ትርፋፊ የሚጥሉልንን የስልጣንና የገንዘብ እንትን በማየት ባንሻኮት ጥሩ ነው። ለወደፊት ለልጆቻችን አገር እናኖር። አገርን ተው፣ ባህልን ተው፣ ቅርስን ተው፣ ሃይማኖትን ተው። ይሄስ ካልሆነ ድረስ ግን ትልቅ አደጋ በገረችን ላይ ይመጣል። መንቃት አለብን። ጠላት ማን ነው የሚለውን ማወቅ አለብን። ትርፍራፊ መልቀም ማቆም አለብን። ጋዜጠኛው የእውነተኛ ጋዜጠኛ መሆን አለብን። መጻፍ አለበት ስለ እውነቱ ምን ስለሚደረግ ማንን እንደሚበድል እና ይሄንን ነገር በትክክል ካልሰራን የታሰሩ ሰዎችን ጩኸትና በደል ማስተጋባት ካልቻልን ጋዜጠኞች አይደለም።
እሺ ዋና ቁልፍ ጉዳዩን ተመልሰንም ያው ወደ ተነሳንበት ጉዳይ ነው። ቁልፍ ጥያቄ ነሐዋት ሲነሱ ጣላታችን አማራ ነው ብለዋል ነው ነገም ያንኑ አሁንም በፊልፊ በአደባባይ በማንኛውም ሚዲያ ላይ እንደውም ስም መንግስት ስልጣንም ይዘው አማራ ነው ጣላታችን ነው የሚሉትና ሌላው ኢትዮጵያዊው አማራውም ነገድ ኢትዮጵያ ነኝ የሚለውም ግን ጣላቱን ለመግለጽ አልቻለም። ጣላቴ እከሌ ነው ብሎ ለማለት አልተነሳም። ጣላትን ካልተረዳን ደግሞ ህብረተሰብ ንቃተ ህሊና የለውም ማለት ነው። ይሄንን በቀጣፊዎች በቀማኞች እና በነፍሰ ገዳዮች ተይዛለች ኢትዮጵያ እና ብለን ደግሞ በመንጋዎችና እየተመራን ነውና ይሄንን ኮሜዲያኑም ማስመሰያ አክቲቪስቱም ለጥቅም ያጎበደደውም ሁሩም ምንም እየተረባረቡበት ነው እና ለዚህ ሁሉ ግድ ተጠያቂው ያው ኢትዮጵያ ነኝ የሚለው ሙሉ በሙሉ ኃላፊነቱ መያዝ አለበት። ይሄ ትርምስ ከዚህ ከንቃተ ህሊና ማነስ ጋር ተያዘ ነውና እስቲ ወደ ሌላው በሰፊው እንትን ገለጹ አመሰግናለሁ ጸዳለስ ወደ ሌሎቹ ጥያቄዎች ምን ሄድ ምናልባት ቀደም ብለና እንዘለናል እንዘልየዋል ይመስለኛል። ይሄን የዓለም አቀፍ ኢትዮጵያ ሴቶች ዝብር ለማራ ከተመሰረተ ወዲህ ያከናወናቸው ተግባሮች ምንድናቸው የሚለውን ትንሽ እስቲ ብትዳስሽ። እርግጥ ጽሑፎችን በማውጣት አስተሳሰራጫላችሁ በማነቃቃትና የድጅ ጥላስር መታቀፋው እንደገለጹ እሱ አንዱ ትልቁ ተግባር ነው። የሴቶች ድምጽ ለመሆን አሁን ተከሻቸውን ብሶቶች ችግሮች አለ በአገራችን የሚታዩት ነገሮች እና የታገጠማት ችግሮች በመቀስቀሳ ማስተጋባት እና ይሄም ደሞ መልካም ፍሬ አፍርቶ አጋጉራቀፍ ቅርንጫፍ ተበራክቶ ለማራ ነገር ሁሉና ብለው ነው ኢትዮጵያዊ ነዘለቀን መከተል ወሳኝ ሚና እንዲኖራቸው ማለት ራሱ የትርጉም ስራው ከዚህ ከስብስቡ የሚጠበቅና የተሰራም ያለውና የድርጅቱን የበለጠ ማስተዋወቅ ስራ ዛሬም እንግዲህ አንቺ የሚያሹ ስኑ ነው ሌሎቻቸውም ሌሎችም አባላቶች ካሁን ቀደም ዶክተር አበባ ቀርባ ተሰሙ ማብራሪያዎች ማከፍለናለች እና በቀጣይነት ሜላለበት እዚህና ከዚህ ከመነቃቃት ከመዳጀት ሌላ ከናወናቻቸው ተግባሮች አሉ ወይ እንደው ለአድማጮቻችን እንዲያቆት ለማድረግ
አው ትንሽ አንድ ነገር መጨመር ይችላል ፈልጋለሁ ይሄ የአማራ ጣላቱን አላወቅ በሚለው ላይ ተከክለኛ አነጋገር ነው አማራ ኢትዮጵያዊነቱን ያከበረ ህዝብ ነው በኢትዮጵያዊነቱ ቢኮራ ህዝብ ነው ከኢትዮጵያ ሌላ ምንም የሚያቀው ነገር የለም የሚታገለው የሚሞተው ወደፊት ምንም ሁሉ ነገር ኢትዮጵያን አንድ አድርጎ ኢትዮጵያን ለማቆየት ነው ሃይማኖቱን ለማቆየት ነውና ከሁሉ ጋር ተጋብቶ ከሁሉ ጋር ሰርቶ ከሁሉ ጋር የሚኖር ህዝብ ነው ስለዚህ ሪሊ በእውነቱ ጠላቴ ነህ ብሎ ሲመጣበት እኮ እንዴ ጠላቴ ነው ይሄ እኮ ከሊኮ ጠላት አለኝ ያረ እግዚአብሔር ይለት ብሎ መሄድ ህዝብ ነው የሆነው እና ይሄ አካሄድ ሪሊ ለትልቅ አደጋ ዳርጎታል ወያኔ የመጀመሪያው የኢትዮጵያ ጠላት ነው ቀላል ነገር አይደለም አንድን ሀገር አለ ወደብ ማስቀረት አንገቷን መቆረጥ ማለት ነው ጉሮሮዋን ማነቅ ማለት ነው ያንን ያደረገ ነው ከዛ በኋላም የተነሳው የትግራይ ነጻ አውጪ ድርጅት ተብሎ ነው እንጂ የኢትዮጵያ ተብሎ አይደለም ይሄንን እንግዲህ በብዙ ከታሪኩ መለስ ብሎ ብዙ መርገሮች አሁን በዚህ እንዴ ላይ የሚገለጽ አይቻላል ሆነ እንዳለ ተተነው ጠላቱን የማወቁ ጉዳይ ግን በጣም ኢምፖርታንት ነው መታገልም ያለበት ይሄንን ነገር ይሄንን ራሱን ለመከላከል ነው አማራው ለመከላከል ነው ራሱ እየታገለ ያለው ሰው ሲሞት ሰው ሲገደል ዝም ብሎ አይሞት መፈራገጥ አለበት ያሱ ማለት አማራው የሚያርገው አሁን ይሄንን ጠላቱን አቆ ከጠላቶቹ ራስን መከላከል መቻል መንቀት ማወቅ አለበት ያ ነው እነዚህን ለማድረግ የተቋቋሙ እንደ አብን ያሉ ድርጅቶችን ሌሎችንም ያማራ ድርጅቶች አንድ ላይ መተው አንድ ሆነው ጠንክረው እንዲዋጉ ህዝቡ መግፋት ይኖርበታል በየታሰሩ እንደ ክርስቲያን ያሉ የድርጅት መሪዎች እንዲፈቱ ከስም እንዲወጡ መዋጋት አለበት እና ይሄን ካልኩ ዘንድ ወደኛ ወደ ሴቶቹ የምንሰራው ነገር ልመለስና አሁን የምናደርገው ራሳችንን ማጠናከር ነው በተዛት በተለያዩ ዓለሞች እስራኤል በእንግሊዝ በፈረንሳይ በሌሎች አውሮፓ ሀገሮችና በኤሽያም በኢትዮጵያም በዚህም በአሜሪካን ውስጥ በተለያየ ስቴት ብራንቻችንን ማስፋት ማቋቋም ይሄንን የኛን ዓላማ የሚከተሉ የሚደግፉ የነቁ ሴቶች የለም በቃ ማልቀስ ማቆም አለብን እስኪ እንደኛም ድምጻችን በአገራችን ላይ ይስተማ የሚሉ ሴቶች እንዲቀላቀሉን እንጋብዛለን እንዲመጡ ወደኛ እንጋብዛለን ትግላችን ዲሞክራሲያዊ ነው ትግላችን የመብትን የማልቀስን የመንገላታትን የመገፋትን ለማቆም ነው ኢትዮጵያ ሴቶች ካሁን በኋላ ደረት መምታት የለባቸው ራስ መንጨት የለባቸው በሐዘን መንገብገብ የለባቸው በቃ ልጅን መግደል የለብህም ባሌን መግደል የለብህም ላንተ ስልጣን የኔ ልጅ መሞት የለበትም ብለው መነሳት አለባቸው የኔ ባል መሞት የለበትም ብለው የኔ ወንድም መሞት የለበትም ብለው መነሳት አለባቸው እነዚህ የኔ ዲሞክራቲክ መብቶች ለማስከበር የሚፈልግ በቃ ብሎ የተነሳ ማንኛውም ድርጅት ከጎናችን ሊቆም ይገባዋል መብትን በትክክል የተረዱ ወንዶች ሁሉ ሊያግዙን ይገባል ሊረዱን ይገባል ይሄ የሁላችንም ትግል መሆን አለበት። ምንም እንኳንኛ በቃ የሚያዳመጠንና የሚጮህልን ሰው ስለሌለ እስክራሳችን እንጮህ ብለን በራሳችን ለመደራጀት ብንሞክርም የዲሞክራሲ መብታችንን ለማስጠበቅ አዎ እንግዲህ ሊተባበሩን ይገባል። እባካችሁ ሴቶችም ይሄንን አሁን የተነሳንበትን ድርጅት እና አምትን ጆይን አድርጉ። በተቻለ መጠን አንድ ላይ እንስራ። የኢትዮጵያ ሴቶች በኢትዮጵያ ኢኮኖሚ ላይ ተሳትፎ እንዲኖራቸው ከመንገላታት ውሃ ከመሸከም በጀርባ እንዲወጡ ራሳቸውን በመውለድ እንዲያድ አካባቢ ራሳቸውን የሚረዱበት ልጆች ቤተሰባቸውን የሚረዱበት ኢኮኖሚካሊ ራሳቸውን የሚደግፉበት መንገድ አብረን እንፈልግ። ይሄን ለማድረግ ነው። በተለይም ደግሞ በአሁኑ ሰዓት የወይዘሮ ደስታ አስፋው የሜጀር ጀነራል አሳመነው ሚስት እንዲፈቱ በመናደርገው ጩኸት ተባበሩ። በየቦታው ያላችሁ ሁሉ ድምጽ አሰሙልን። እኛም ድምጽ እያሰማን ነው፣ እናንተም ድምጽ አሰሙ። ግፍ በሴቶች ላይ መቆም አለበት እና ይሄን ለማለት ነው የምፈልገው። እኛም የምንሰራው አሁን በዛ ላይ ነው። ራሳችንን እያደራጀን ነው። በየቦታው ብራንች እየከፈትን ነው። እንግዲህ ተባበሩን ነው የምንለው። ጆይን አርጉን ነው የምንለው።
አይ ጥሩ ነው። ጥሩ ነው። በተደጋጋሚ እንግዲህ እኛም በመቸን ሁኔታ ሁሉ እናስተናግዳለን። እንዳልሽው ነው። ይሄንን የሴቶችን ጉዳይ አጉልቶ ማሳየት የተሳታፊነቱን ግንባር ቀደም ያደረገ እንትን የማህበራዊ እንትን የለም ሚዲያ እስቲ እንግዲህ ያንን ከሆነልን እኛ ተወሰነ ጊዜዎች እንትን እየመደብን ለማወያትን ሞክራለን። ከዚህ ከሴቶች እንግዲህ ችግሮች አንጻርም በዛ ዓለም አቀፍም የዚህ በባረው ዓለም ቢሆን የሚሰቃዩ ሴቶች በጣም ዓለም አቀፍ የሆነ የሚዲያ ሽፋን ያገኘ ነው። ይሁን የኢትዮጵያ ሴቶች ያው በአገራችን ያለው መከራና ፍዳት እናቶቻቸው መሰዎቻቸው ለመጦር ተቀዳሚ ኃላፊነቱን እየወሰዱ ራሳቸውን ለልባሌ ስራና ለተራንትን የሚዳርጉት የኛዎቹ ናቸው፣ የኢትዮጵያ ሴቶች ናቸውና ይሄንንም ራሱ አንዱ ትልቁ ሸክም ነው እንግዲህ ለሁላችንም ለሴቶች ብቻ የሚጣል አደረ አይደለም። የኢትዮጵያ እንዲገነዘበው ያስፈልጋል። የኢትዮጵያ ጉዳይ የሀገራችን ጉዳይ በጣም ስክልቁ ይወጣና ዘርፈ ብዙ ችግር ያለበት ሀገር ነችና ያገዛዙ ክፋትና ያገዛዙ ሰዎች በጎን መፈሰለላቸው ከጊዜ ወደ ጊዜ ግን ወደ መከራ እየዳረጉን ነው እና ያኔ ሁላችንም ትጥሩ ነው። ትራታችሁ በጣም ይመሰገን ነው። ከጥሉበት በራት ነው ምንለው። እስቲ እንግዲህ ጸዳለ እጅጉ ምናልባት ሰዓታችን እንትን ያለ ነው። ይሄ መጨረሻችሁ ይታይ ሆነም በላይ ጊዜ እንመለስበታለን። ትሩ የተቀደሱ ተግባሮች ያሉት በኮሚኒኬሽኑ ላይ ይወጡ ነበሩ እንደው ሱል ለህዝቡ ለማሰማትም እንት ነበር የሰዓት ትረስ ስላለ ነው እንጂ በቅርብ ያጣችሁት የሰከነ በደንብ መልእክቱን ለኢትዮጵያ ህዝብ ለሴቶች ለወንዶች ለሁሉም ትምህርት ሊሰጥ የሚችል መግለጫዎቻችሁ ቆንጆ በጣም ነው ደስ ብሎኛል ያወጣችሁት መግለጫ። እና እስቲ ወደ ማጠቃለያ ሐሳብ እንሄድና ለዛሬው እንግዲህ የሰዓት ምጥረትም እንት ያለን ስለሆነ እስቲ የማጠቃለያ ሐሳብ እንደ በአምስት ደቂቃ ውስጥ ቢበዛ መተላለፍ መልእክት ካለ ለአድማጮች ለሴቶች ማጠቃለያ ኢትዮጵያን ችግር የሚመለከት አንዳንድ ሴቶች የሚታዩሽን ለወደፊት መድረግ ያለባቸውን አስተሳሰንተን አስተያየትሽ ስጭንና እንግዲህ የማጠቃለያ ሐሳብ ወደ መሰናበቱ እንቀርባለን። መስመሩ አንቺ ነው።
በጣም አመሰግናለሁ አቶ ተኮላ። ሪሊ በጣም ብዙ ችግር ስላለ አገራችን ውስጥ ይሄ ባረብ ሀገር አካባቢ ያለውን አልነካሁትም። እሱ ራሱ ብቻውን ሌላ ትልቅ ፕሮግራም ነው። ሴክስ ትራፊኪንግን በሚመለከት ይሄ የሴቶችን ከሀገር ሀገር እየወሰዱ እንትን ማለትን የሚመለከት ብዙ ነገር ይሰራል በኢትዮጵያ ውስጥ እና ይሄንን ነገር ሁሉ ገና በየተደራጀን እየጻፈን እያወጣን ምናስተምርበት ይሆናል። ትልቁ አሁን ግን ዋናው የሴቶችንም ብቻ ሳይሆን አጠቃላይ ይሄ አክራሪ ብሔርተኞች በአገራችን ላይ ለማጥነ ኦዴፓ ኦሮሞ ድርጅቶች በአጠቃላይ ሊያነሱትና በሃይማኖት ላይ የገቡት በአገር አንድነት ላይ ሊያመጡት የተዘጋጁት አብይ በፍጹም ከኦሮሞ ድርጅቶች የተለየ አይደለም። ተኔ አመለካከት ዶክተር አበይ የቀን ጂቦች ያላቸውን ሰዎች ትግራይ ላይ አስቀምጦ አብረው እየሄደ እየበላ እየጠጣ ምንም ገና እግራቸው ያልቆመ ሁለት እንዲሽ ምናምን ሰዎች አደረጀ ብሎ ነው አማራት ውስጥ መሪዎቹን እንደዛ የተጨፈጨፉት። በርግጥ እንግዲህ ትክክለኛው ምንነት በነጻ አጣሪ ኮሚቴ አማማታቸው መጣራት አለበት ምን እንደሆነ። የኢንጂነር አማማት መጣራት አለበት በተለየ ኮሚቴ እና እንግዲህ ይሄ እንግዲህ አብረን የምንታገለው ነገር ነው። አሁን ግን አገራችን ለመጣባት ለዚህ የአካሪ ብሔርተኞች ቁጣ ወያኔ አዘጋጅቶልን ለሄደው መርዝ መከላከያ የሚሆነን እኔ በራሴ ከተመክሮ እንደምረዳው በአንድ ቆሞ መደራጀት ነው። አንድ ድርጅት ፈጥሮ ጠንካራ ሆኖ መታገል የተፈረከረከ እንትን ውጤት አያመጣ። አንድ ድርጅት አንድ የአማራ ድርጅት ጠንክሮ መታገል አለበት ማሰለፍ አለበት አማራውን ማስተማር አለበት ማስተጠቅ አለበት ራሱን እንዲከላከል ማብቃት አለበት በየአቅጣጫው የመጣውን እንትን መቋቋም አለበት ማስተማር ነው። ኢትዮጵያን ህዝብ ሌላውን ብሔር የጉራጌውን ብሔር የአፋሩን ብሔር የደቡብን ብሔር በራሱ ጎን ማሰለፍ አለበት እነሱም ከሱ ጋራ አብረው የተጨቆኑና የየደቀቁ ያሉ ናቸው እየተመቱ ያሉ ናቸው አንድ ላይ ሆኖ ኢትዮጵያን እንደ አገር ሃይማኖቱን እንደ ሃይማኖት ይዞ መቆየት ይኖርበታል። ይሄንን ለማድረግ እግዚአብሔር ከኛ ጋር ይሁን ይሄንን ለማድረግ ይችን አገር እግዚአብሔር ይጠብቃት ከማለት ሌላ ምንም ማለት አይቻልም። እና የመጣብን ሁኔታ በጣም አደገኛ ስለሆነ ይሄንን ተቋቁመን እንደ አገር ጠንክረን ለመቆም ታሪካችንን ባህላችንን ሃይማኖታችንን ጠብቀን ለልጆቻችን ለማሳለፍ ህይወታችንንም ለመስጠት ጠንክረን መስራት ይኖርብናል። አንድ ድርጅት መሆን አለብን። አንድ የበቃ ጠንካራ ድርጅት ይዘን መውጣት አለብን ነው የምለው። እና 50 ሚሊዮን ሴቶች ባሉበት ሀገር ውስጥ ሴቶች ማልቀስ ማቆም አለባቸው። ስለዚህ ለማድረግ ይሄ ነገር ይብቃ ብሎ የተነሳ ማንኛውም ቆራጥ ሴት የኛን ድርጅት ጆይን ያድርግ ይቀላቀለን አብሮ ይታገልላለሁኝ። ለሰጣችሁኝ እድል ሁሉ በጣም 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 ነው ማመሰግነው። እንግዲህ ከወሬ ያለፈ ተግባራዊ ስራዎችን እንድንሰራ እግዚአብሔር ከኛ ጋር ይሁን።
እሺ እንግዲህ ጸዳለ በጣም በሰፊው ነው የገለጽሽው የሴቶች ልሳን ድምጽ ለኢትዮጵያ ህዝብ መቆምን እንደሆነ በጥቀት ገልጸሻል። ጠንካራ አንድነት መፍጠር ማጣዳፊ መሆኑንም አስገንዝበሻል። እንግዲህ የሁላችንም የሚመለከት ነው። በጣም ጥሩ ውይይት ናረግ ነው። እስቲ በላይ ጊዜ ደግሞ እንመለስበታለን። ሌሎች ሙቶቻችን እንደዚህ በእናንተ ዙሪያ ተሰባስቡትም ድምጻቸው እንዳሰሙ ገፋፋቸው። እንግዲህ ለዛሬው ቀን ግዜሽን ሰውተሽ ለዚህ ውይይት ቀርበሽ ሐሳብሽ ስለጋራሽን በኢትዮጵያነት ሬዲዮ የዝግጅት ክፍል እንዲሁም ባለማጨቻችን በራሴም ስም ከበረ ሰላምታ ያቀርብኩኝ ከዚህ እንሰናበታለን። ደህና ሁኚ እህቴ።
ደህና ሁን። በጣም አመሰግናለሁ አቶ ተኮላ። በጣም ነው የማመሰግነው። ሌሎችንም የዚህ ሬዲዮ አዘጋጆች ሁሉ በጣም አመሰግናለሁ። እግዚአብሔር በጥናቱንና ጥንካሬውን ይስጣችሁ። ለኛም በጣም ድጋፍ ስለሰጣችሁን ድጋፋችሁንም እንዳትነሱን አደራላለሁ። አመሰግናለሁ።
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የመስከረም 25 ቀን 2012 ዓ.ም ተምረት ወይንም የኦክቶበር 6 2019 ስርጭታችንን ያስተናገድናችሁ ንጉሥ ታምራት ኩላ ወርቁና በቴክኒኩ በኩል ደግሞ እኔ ወርቁ ሞላ ነበርኩ። ደና ቆዩልን ይላል። በዚሁ እንሰናበታለን። ደላ ኢትዮጵያ ህዝብ
Chapter